ይዘናቸው ቀርበናል። በመጀመሪያ እንግዳው ከኔ ጋር ነው። እንደምናመሹ
አመሻችሁ።
እንደምናመሹ ሰላም አመሹ።
ዳና እግዚአብሔር ይመስገን። እንደምናመሻችሁ።
እግዚአብሔር ይመስገን። እንግዲህ በትላንትና ሁለት ካቆምንበት ላይ እንሄዳለንና ትላንትና እንግዲህ በአንዳንድ ቴክኒክ ወይም ደግሞ የቴሌፎን ቻርጀር ጉዳይ አቋርጠን ነበር እና በዛ ላይ መቀጠል የሚችሉ ከሆነ ምክንያቱም እየተናገሩ ያሉት እያንዳንዱ ያደረሰውን በኢትዮጵያ ውስጥ ህዝቡ በጣም በጉጉት ኢንጂነር ኃይሉን ሻውልን እንደሚጠብቅና በተለይ የደረሰው ነገር ትክክል እንዳልሆነ ትላንት አስረድተው ነበር። በዛ ላይ ቢቀጥሉ አመሰግናለሁ።
እሺ፣ አመሰግናለሁ። ደም በዛ ላይ ሊቀጥል ይችላል።
አዎ፣ ይቀጥሉ።
በኢንጂነር ኃይሉ ሻውል ላይ በጀመርኩት ነጥቦች ላይ አንዳንድ ነገሮች አሁንም ላነሳ ይወዳለሁ። ቀደም ሲል እንደገለጽኩት በብዙ የመንግስት መስሪያ ቤቶች በኃላፊነት ደረጃ በታማኝነት እና በቅንነት ከማገልገላቸው በተጓዳኝ በማህበራዊ ህይወታቸውም በጣም የተመሰገኑ ኢትዮጵያዊ መሆናቸውን በቅርብ የሚያውቋቸው በጣም በየአጋጣሚው ሲናገሩ ይሰማሉ። ወደ ፖለቲካው ዓለም ከመጡ በኋላ ቀደም ሲል የመላው አማራ ህዝብ ድርጅት መሀድ በነበረ ጊዜ ፕሮፌሰር አስራት ከታሰሩ በኋላ የአማራ ህዝብ ድርጅት በአንድ ቢሮ ብቻ በአዲስ አበባ ወስኖ ሲኖር በነበረበት ወቅት አመራሩን ተረክበው በጥቂት ጊዜያት የመላው አማራ ህዝብ ድርጅትን ካደራጁ በኋላ በዚህ ስያሜ ወደፊት መላውን የኢትዮጵያ ህዝብ ይዞ ለመቀጠል ትንሽ አመቺ መስሎ ስላልታያቸው በቅርብ ከሚተባበራቸው የፖለቲካ አጋሮቻቸው ጋር በመሆን ተመካክረው በ1995 ዓ.ም በነሐሴ ወር የመላው አማራ ህዝብ ድርጅት የሚለውን ስያሜ የመላው ኢትዮጵያ ህዝብ አንድነት ድርጅት በሚል በመቀየር በጥልቀትና በስፋት በኢትዮጵያ የወቅቱ ፖለቲካ ውስጥ ተሳታፊ እንዲሆን ሁኔታዎችን በማመቻቸት ቀደም ሲል የመላው አማራ ህዝብ ድርጅት ይባል በነበረበት ጊዜ አዲስ አበባ ከተማ ቴዎድሮስ አደባባይ አካባቢ በአንድ ቢሮ ተወስኖ የነበረው ድርጅት በአንድ ጊዜ እንደ እንጉዳ ያበቡ ቢሮዎችን በመላ ኢትዮጵያ እንዲከፍት ያደረጉ ውድ የኢትዮጵያ የቁርጥ ቀን ልጅ ናቸው ለማለት እደፍራለሁ። በዚህን ወቅት ቀደም ሲል እንደገለጥኩት በአንድ ቢሮ ብቻ ተወስኖ የነበረው ድርጅት ስያሜውን ቀይሮ በስፋት ዘርግቶ የኢትዮጵያ ልዩ ልዩ ብሔረሰቦች ዘር፣ ቀለም፣ ቋንቋ፣ አካባቢ ሳይለዩ በኢትዮጵያዊነታቸው ኢትዮጵያዊነትን ብቻ ማዕከል አድርገው በመሳተፍ እንዲንቀሳቀሱ ባመቻቹት ሁኔታ አንድ ጊዜ ከአንድ አመት ተኩል ባነሰ ጊዜ 365 ቢሮዎች በላይ በመላው ኢትዮጵያ እንዲከፈት አድርገዋል። በዚህ ወቅት ራሳቸው እንዳንድ ወጣት ቁምጣ ለብሰው በየክፍለ ሀገሩ እየተዘዋወሩ ህዝቡን እያስተማሩ እና እየቀሰቀሱ ያደረጉት አስተዋጽኦ ሳይጠቀስ ሊታለፍ አይገባው። እንግዲህ ኢትዮጵያ ትግራይንም ጭምር በሚያጠቃልል የመኢአድ ቢሮዎች ኃላፊነት የተመደቡ ግለሰቦች ወደ ቢሮቸው ወደ አዲስ አበባ በሚመጡበት ወቅት ሁሉንም በርቱ፣ ተበራቱ፣ ተነሱ፣ ሰላማዊ ትግላችሁን አፋፍሙ፣ ድል የእናንተ ነው እያሉ ከመበታታት በስተቀር ትናንት ያነበብኩት ወረቀት መሪዎቻችን የምናመልካቸው እንጂ የምናከብራቸው እንጂ የምናመልካቸው አይደሉም ብሎ እንደበተነው የሚመለኩ ሳይሆን የሚከበሩ ሰው መሆናቸውን በተግባር አሳይተዋል። እርህም እሳቸው መርነት የሚንቀሳቀሰው የመላው ኢትዮጵያ ሕዝብ ድርጅት የመላው ኢትዮጵያ ሕዝብ አንድነት ድርጅት ጀርባ አጥንት ሆኖ ቅንጅት የተባለው ድርጅት እንዲወለድ አድርገዋል። ይህ ከንቱ ውዳሴ ወይም ስማቸውንና ዝናቸውን ለማጉላት የምናነሳው ሳይሆን በተግባር ተመግቦ የሚገኝና ወዳጅም ጠላታቸው ወዳጃቸውም ጠላታቸው የሚያውቀው እውነታ ነው። ከዚህ በተረፈ ከማንኛውም የድርጅቱ አባል፣ ከማንኛውም ገበሬ፣ ከማንኛውም ወዛደር፣ ከማንኛውም ነጋዴ፣ በጥቅሉ ከማንኛውም ኢትዮጵያዊ ጋር የመግባባት ችሎታ ያላቸው ውድ የኢትዮጵያ ልጅ ለመሆናቸው ሁላችንም ለመመስከር አናቅማማ። አሁን ወቅት እዚህ ወረቀት ላይ በእሳቸው ላይ የተነሱ ወገኖች እንዳሉት በዘመድ በመልጃ በጋብቻ በአምቻ የተሳሰሩና ገንዘብንም ጭምር እንዲባክን ያደረጉ ግለሰብ ነው ለማለት አይቻልም። ለዚህ ምንም ማስረጃ የለም። 1.5 ሚሊዮን ብር እሳቸው ከገንዘብስ ጋር እንደኔ አመለካከት የሚያገናኛቸው ነገር ያለ አይመስለኝም። ገንዘብ ያዥም አይደሉም። ሌላውም ገንዘብ የያዘው ሰው ከእሳቸው ጋር ተመሳጥሮ ገንዘብ ያጠፋል ለማለት የሚያስደፍር ሁኔታ የለም። ይሄ የፖለቲካ አካሄድ የፖለቲካ አነጋገር ሳይሆን ዛሬ በእሳቸውና በድርጅቱ ላይ የተነሱ ሰዎች ፖለቲካዊ መሰረት ባለው ምክንያታዊ ከሆነ መሰረት ላይ መነሳት ሲገባቸው በተራ አሉባልታና በግል ጥላቻ ተነስተው ስማቸውን የሚያጠፉትን እኔም ሆነ መሰሎቼ የቅንጅት የጠቅላላ ጉባኤ አባላት በጥብቅ እንቃወማለን። በአሁኑ ጊዜ እዚህ ሀገር ቤት አዲስ አበባ ውስጥ በክፍለ ሀገርም ያሉ ሰዎች ይህንን በእሳቸውና በድርጅቱ ላይ የተፈጸመውን ክህደት በከፍተኛ ደረጃ እያወገዝን እንገኛለን። እሳቸው ሀገር ቤት እንደሚመለሱም ተስፋ እናደርጋለን። ድርጅታችንም ይበልጥ ተጠናክሮ ህጋዊ ሰውነት ለማግኘት የጀመረውን ጥረት ቀጥሎ እንደ ቀድሞ ሁሉ የኢትዮጵያን ህዝብ አስተባብሮ ዴሞክራሲና ሰላም የተጠማውን ህዝብ ወደ ድል ጎዳና እንዲደርስ እንደሚያደርግ እንተስፋለን። ይህ ታላቅ መስዋዕትነት የሚጠይቅ ትግል ቢሆንም በፖለቲካ ሂደት አንዳንድ አደናቃፊ ነገሮች እንደሚከሰቱ ታሪክ በተደጋጋሚ የሚያስተምረን ስለሆነ በዚህ በኩል አንደናገጥም። ለማንሳት ወዳለው ትላንት ማንስች ያለው ዛሬም ለመድገም ይፈልጋለሁ። በአለም ላይ በአፍሪካ ውስጥም ሆነ በሌሎች ሀገሮች በእድሜ በጣም የገፉ ሰዎች እንኳን ሀገር ሲመሩ ይስተዋላል። እድሜው ወጣት የሆነ በአስተሳሰብ ወጣት ነው ማለት አይሆንም። ለዚህ ተጨባጭ የሆነ ፖለቲካዊ የሳይንስ ተጠየቅ መደምደሚያ ሊገኝለት አይችልም። እድሜ በጣም የገፉ ሰዎች በአስተሳሰብ በጣም የቀደሙ ሆነው የሚገኙበት አጋጣሚ ሞልቷል። ማስረጃ ለመጥቀስ ይቻላል። ኔልሰን ማንዴላ ወጣት ናቸው ነ ለብዙ አመታት ደም ሲያፋስስ የኖረውን እና በሰላማዊ መንገድ የፈቱት ወጣት በመሆናቸው አይደለም፣ የእድሜያቸውን ያህል የበሰሉ በመሆናቸው ነው። ስለዚህ የእኛ ሊቀመንበር የእድሜያቸውን ያህል በሳል ናቸው ለማለት እንደፍራለን። በአሁኑ ጊዜ በአሜሪካ ውስጥ የሚንቀሳቀሱ ሰዎች እዚህ ወረዳት ላይ እንደተበተነው ወይም እዚህ አዲስ አበባ እንደተሰራቸው ወረቀት እከለ የፖለቲካ መሪ እከለ የተባለው የጎሳ ተወላጅ የፖለቲካ መሪ የሚል አስተያየት አለበት። ይህም እንዲሁ የፈጠራና ያሉ ባልታ ነው ለማለት እደፍራለሁ። አንድ የድርጅት መሪ እንዲመረጥ ከተፈለገ የፓርቲው ጠቅላላ ጉባኤ ነው የሚመርጠው። አሁን አሜሪካ ውስጥ የሚንቀሳቀሱ ሰዎች አንድ አምስት ወይም ስድስት የሚሆኑ ሰዎች ተሰባስበው ዶክተር ኤከለ መሪያችን ነው እያሉ መግለጫ እያወጡ በየስብሰባው ሲናገሩ ይሰማል። የሚናገሩትን በቅንጅት ቋንቋ ነው። ለእኔ ይሄ የህፃን ጨዋታ ይመስል መሪያችን በመስከረም 14 ቀን 1998 ዓመተ ምህረት ቅንጅት ውህደት በፈጠረበት ዕለት ከፓርቲው መዋቅር ወጥተው ወደ መንግስት መዋቅር መግባታቸው በይፋ ተገልጧል። እኚህ ሰው አሁን ከእስር ቤት ከወጡ በኋላ እንደ ተመልሰው የፓርቲው መዋቅር መሪ ሊሆኑ ቻሉ? ምን አይነት ፖለቲካዊ አካሄድ ነው? ኢንጂነር ኃይሉ ሻውት የፓርቲያችን ሊቀመንበር ሆነው እስከቆዩበት እስከ ዛሬ ዕለት ድረስ የፓርቲያችን ሁለተኛ ሰው የሆኑት ወይዘሪት ብርቱካን ከፓርቲያችን መዋቅር ወጥተው ይክዱት እና በፓርቲ በሚታዘዙት በዶክተር ብርሃኑ ነጋ መልሰው ራሳቸው ታዛዥ ሆነው በአሁኑ ጊዜ በአሜሪካ ውስጥ ሲንቀሳቀሱ ይስተዋላል። ይህ አባባል ለብዙዎቹ ግልጽ እንደሆነ ይገምታሉ። አስፈላጊም ከሆነ ይደግማሉ። መስከረም 14 ቀን 1998 ዓመተ ምህረት አራቱ የቅንጅት አባል ፓርቲዎች ውህደት ፈጥረው በአንድ ስያሜ ለመጠራት በወሰኑበት ዕለት ዶክተር ብርሃኑ ነጋ ከፓርቲው መዋቅር እንደወጡ በግልጽ ተነግሯል። የአዲስ አበባ ከንቲባ እንዲሆኑ ስለታሰበ ወይም ስለተመረጡ በፓርቲ መዋቅር ውስጥ ምንም ስልጣን አልነበራቸው። ሄደው በአሜሪካ ውስጥ የሚንቀሳቀሱት ከእሳቸው ጋር ያሉት ወይዘሪት ብርቱካን የፓርቲው ሁለተኛ ሰው ወይም የፓርቲው ምክትል ሊቀመንበር ሆነው በእለቱ መመረጣቸው በግልጽ ተነግሮናል። ህዝቡን በጭብጨባ አጥርቆታል። እኚህ በፓርቲው ሁለተኛ የሆኑት ሴት በአሁኑ ጊዜ ከፓርቲ በተወገዱት በዶክተር ብርሃኑ እየተመሩ ከእሳቸውም ጋር ያሉት እነ ዶክተር ኃይሉ አራያ፣ ኢንጂነር ግዛቸው ሽፈራው እና ሌሎችም መሪያችን ዶክተር ብርሃኑ ናቸው እያሉ በፓርቲ ስም ሲናገሩ የሚያሳፍር አይደለም። ዶክተር ኃይሉን ማለት ሊቀመንበራችንን ኢንጂነር ኃይሉን አምባገነንነት የፈረጁት እነ ወይዘሪት ብርቱካን ከፓርቲ በይፋ ወደ መንግስት መዋቅር በፓርቲ ወደሚታዘዙበት ወደ ተመሩት ወደ ሄዱት ወደ ዶክተር ብርሃኑ ተመልሰው በሳቸው እየታረዙ በአሁኑ ጊዜ ሲንቀሳቀሱ ይህ የፓርቲ አሰራር ነው ለማለት አስችልም። ይህን የሚያሳየው ዲሲፕሊን አለመኖሩን ነው። የአሰራር ዲሲፕሊን፣ የፓርቲ ዲሲፕሊን ያለመኖሩን ነው። ቀድሞውንም ቢሆን እነዚህ ሰው የተላበሱ ባለመሆናቸው ነው መሪያችንንና መሪያቸውን ትተው አፈንግተው ስሜት ከንፈው አንጃ የመፍጠር አጣጫ ይዘው የተነሱትና በመሪያችን ላይ የመፈንቅል አይነት ባህሪ ያለውን አቋም የያዙት ሰው በፓርቲ ስራ ብቻ ሳይሆን በግል ህይወቱም ዲሲፕሊን መሆን አለበት። የግል ተጠያቂነትና የወል ሀላፊነትን መረዳት አለበት። የፓርቲ ውስጥ ሲኒየሪቲ ወይም የበላይነት መከበር አለበት። ቀደም ብዬ እንደገለጥኩት ሲኒየር የነበሩት ሴት በጁኒየሩ በአቶ ማለት ይቅርታ በዶክተር ብርሃኑ የተመሩ ናቸው። ይህን ዲሲፕሊን ያሳያል። እንግዲህ ይህን ይመስላል። በየትኛው ጉባኤ እኚህ ሰው ሊቀመንበር ሆነው ተመረጡ? የፓርቲ ዲሲፕሊን ባለመኖሩ ብቻ ሊቀመንበር ተባሉ? ስሜታዊነት ብቻ ነው? ከፓርቲ መዋቅር ወጥቶ ወደ መንግስት መዋቅር የገባ ሰው እንዴ ተመልሶ የፓርቲ መሪ ሊሆን ቻለ? ይህን ይመስላል። ተከታይ ጥያቄ ካለ ለመመለስ ዝግጁ ነኝ።
እሺ፣ በጣም እናመሰግናለን። እንግዲህ እስኪ የመጀመሪያውን ጥያቄ የምሰጠው ቤኒ ነው። ማይኩን ያዘው። አመሰግናለሁ።
ኦኬ፣ ይሰማል? ይዛና ይሰማል? በመጀመሪያ እኔ እንጃ ጥያቄ። ኦኬ፣ መጀመሪያ ጥያቄ እንግዲህ እኔ ነኝ ማለት ነው። ሰላም ብያለሁ ወገኖቼ። በመጀመሪያ ከትናንት ጀምሮ በእውነት በጣም ኢንፎርማቲቭ የሆነ በቅንጅት ስራ ላይ ያለውን በአቶ ታዲዮስ እየተሰጠን ያለውን በእውነት ውይይት ከፍ ያለና እስካሁን ድረስ ብዙ የማናቃቸው ነገር እያስተማሩን እንደሆነ ኢዛና ወንድሜ እንድትነግርልኝ ለማለት ነው። በጣም ሻኪንግ የሆነ ኢንፎርሜሽን ነው እና ብዙዎቻችን ሳናቅ ብዙ ስህተት ውስጥ ገብተን እንደነበር የሚያስረዳው ነው። በአሁኑ ሰዓት እያስተማሩ ነው ያሉት። የመጀመሪያ ጥያቄ አቶ ታዶስ የጆርናሊስት ኖት፣ ጆርናሊዝምን ደግሞ ምን እንደሆነ ጠንቅቀው ያውቃሉ እና በአንዳንድ በዳያስፖራ አካባቢ በውጩ ዩዥዋሊ ሪፈር የምታደርጉት ኢትዮጵያን ሪቪው የሚባል በአሁኑ ሰዓት በጣም ዋን ሳይድድ ሆኖ በመስደብ ላይ የሚገኝ እነ ሻለቃንና ሌሎቹንም እነ ዶክተር ታይን በኢትዮጵያ ዙሪያ ላይ ለኢትዮጵያ ሳክሪፋይ ያደረጉት መቼም ለማንኛውም ኢትዮጵያዊ የተደበቀ አይደለም ጌታዬ። እና በኢትዮጵያውያን ላይ እያደረገው ያለው ዘመቻ ይህ ከአንድ ጆርናሊስት ወይ ደግሞ የጆርናሊዝም ፕሮፌሽን የሚጠበቅ ነው ብለው ያምናሉ? ምክንያቱም ይህ የእርሶ ሙያ ስለሆነ ከኛ የበለጠ ይነግሩናል ብዬ ስለማምን ነው። ሁለተኛ ጥያቄ ምንድን ነው? በአሁኑ ሰዓት ይህም ደግሞ የተጠየቀ ኦኬ በሁለት ይቅርታ የሆነ እንትን አድርጉኝ። የሁለተኛ ጥያቄ ደግሞ በኢትዮጵያ ውስጥ ያለው በተደጋጋሚ በይዛና ወንድሜ የተጠየቁ ጥያቄዎች ቢሆኑም በአሁኑ ጊዜ የዲሲውን ኩዴታ ህዝቡ በትክክል አዘተዝ ቢገልጹልን ለማለት ነው። እድሉ ስላገኘው በጣም አመሰግናለሁ። ኢዛና ማይኩን ያዘው።
እሺ ይቀጥሉ አቶ ታዲያስ።
ሁለተኛው ጥያቄ ለእኔ በጣም ግልጽ አልሆነልኝም። አንደኛው ግልጽ ነው።
ሁለተኛው ጥያቄ
ባጭሩ ብትደግምልኝ።
ሁለተኛው ጥያቄ ምንድን ነው የሚሉት? በተለይ በአሁኑ ሰዓት በኢንጂነር ሀይሉ ሻወር ላይ በተደረገው በአሜሪካ ላይ ህዝቡ ሞር ምን እያለ ነው? እኛን እዛ ላይ ነው ኮንሰርን ያደረገና ይሄንን በደንብ ቢያብራሩልን እንደ ትናንት ለማድረግ ነው። አመሰግናለሁ።
እሺ አንደኛው ጥያቄ በደንብ ሰምቼዋለሁ። የጆርናሊስት መርህ ሀቅን በመፈለግ ላይ ብቻ ያተኮረ መሆን እንዳለበት የሙያው ስነ ስርዓት ያስገድዳል። አንድ የጋዜጠኝነት ስራ ወይም ጆርናሊዝም ባህሉ በወገናዊነት፣ በጠባብነት፣ በዘረኝነት፣ በስሜታዊነት ከቀረበ ጆርናሊዝም ሳይሆን ፕሮፓጋንዳ ይሆናል። ስለዚህ ጋዜጠኝነት አይደለም። ኢንፎርሜሽን የሚሰጥ ሁሉ ጋዜጠኛ ነው ማለትም አይቻልም። በመሰረቱ በመርህ ደረጃ ጋዜጠኝነት በኒውትራሊቲ ላይ የተመሰረተ መሆን እንዳለበት ትምህርቱ ያስተምረናል። ይህ ማለት ግን ፋክቱ ያለው ወገናዊ በሆነ ሁኔታ ውስጥ ከሆነ ያንን ፋክት ወይም ያንን ሀቅ ይዘለዋል ማለት አይደለም። እና በአሁኑ ጊዜ የስም ማጥፋት ዘመቻ የሚያካሄዱት በሀገር ውስጥም ይሁን በውጭ ያሉት በጠባብ መንፈስ በጋዜጠኝነት ስም የሚነግዱት በፕሮፓጋንዳ ባህሪ ስራቸው ለማከናወን የተነሱ እንጂ እውነተኛ ጋዜጠኞች ናቸው ለማለት አያስደፍርም። በመሰረቱ ስለ ጋዜጠኝነት ስናነሳ እንደ ሐኪም ወይም እንደ ጠበቃ ማለት አለብን። ሐኪም ሁለት የማይዋደዱ ሁለት በውጊያ ወረዳ ላይ የተገናኙ የጦር ሜዳ ቁስለኞች ቢቀርቡለት ሁለቱንም ማከምና መዳን የሕክምና ሙያ ስነ ምግባር ነው፣ የግድ ነው። ይህ ጠላትህ ነው አላክመውም፣ ይህ ወዳጄ ነው ቶሎ አድነዋለሁ ማለት የለበትም። ልጁና የጠላቱ ልጅ አንድ ጊዜ በአንድ አደጋ ላይ ቢወድቁ የህክምና እርዳታ የሚያስፈልጋቸው ከሆኑ ሁለቱንም እኩል ማዳን አለበት። የጋዜጠኝነት ሙያም እንደዚህ ነው። ኢንፎርሜሽን በሚሰጥበት ጊዜ ፋክቱን ብቻ ፈልጎ ከማንም ሳይወግን እውነቱ ያለበትን መጥቀስና ማስረዳት አለበት። ነገር ግን የጋዜጠኝነት ሙያ በባህሪው ብዙውን ጊዜ ስንሰት በመሆኑ አንዳንድ ጊዜ አንዳንድ ሎጂክ የሚጠይቁ ሁኔታዎች አሉ። ለምሳሌ ያህል አንድን ፋክት አንድ ጋዜጠኛ እንደወረደ አንስቶ ሀቅ የተመሰረተ በመሆኑ ቢናገር ያ ሌላ አፍራሽና የሚያናጋ ሁኔታ መኖሩ ሲያረጋግጥ ለጊዜው ሊያልፈው የሚችልበት የራሱ አእምሮ የሚያዝ ይሆናል። ለምሳሌ ያህል የአንድ ሃይማኖት ተከታይ ተነስቶ ሌላ የሃይማኖት ተከታይን ቢጫፋጭ ወይም ቢገል ጋዜጠኛው ያንን ከዘገበው እና ለህዝብ ካሳወቀው የተጎጂው ሃይማኖት ተከታይ ወገን ተነስቶ ህዝብ ከህዝብ ጋር ሊተራረድና ሊተላለቅ መሆኑን ካመነበት ለጊዜው ሊያልፈው ይችላል። ይህ አይነቱ ሁኔታ በህክምና ሙያም አለ። እንግዲህ የሙያ ስነ ምግባር ነው ካልን አንዳንድ ጊዜ በአሁኑ ጊዜ በተለይ በሰለጠነው ዓለም ላይ በጣም የማይድን መሆኑ በህክምና ጠበብት የተረጋገጠበት ህመምተኛ ካለ ቤተሰቡን አስፈቅደው ሐኪሞች አምነውበት ከዚህ ስቃይ እንዲገላገል ይሙት ብለው አውቀው የሚገሉበት ሁኔታ አልፎ አልፎ እንደሚከሰት ማለት ነው። ስለ የጋዜጠኝነት ሙያ በትክክሉ ግን በመርህ ደረጃ ፋክት ያለበትን ጎርጉሮ አውጥቶ መናገር እንጂ በወገናዊነት በጠባብነት ወይም በገንዘብ ተገዝቶ ወይም የአንድ ሀገር ልጅ በመሆኑ ወይም የአንድ አካባቢ ተወላጅ በመሆኑ ነገሮቹን አጣሞ ህዝብን አሳስቶ መሄድ የለበትም። ይሄ ከሙያው ስነ ምግባር ውጪ ነው። በሁለተኛ ደረጃ አሁንም ስለ ኢንጂነር ኃይሉ ሸውል ህዝቡ ምን ይላል የሚል ጥያቄ ከትላንት ጀምሮም አልፎ አልፎ አንዳንድ ሁኔታዎችን እንደሚሰማው በታላቅ ቁጭትና ሀዘን ድጋፋቸውን እየገለጸላቸው ነው። ተጨማሪ ማስረጃዎችም ደብዳቤዎችም ከክፍለ ሀገር ወደ ቅንጅት ጽህፈት ቤት በአሁኑ ጊዜ በእርግጥ የቀድሞ ቅንጅት ጽህፈት ቤት የለም፣ ግን በአሁኑ ሰዓት የቅንጅት ጽህፈት ቤት ሆኖ የሚያገለግለው የመላው ኢትዮጵያ አንድነት ድርጅት ጽህፈት ቤት ያገለግላል። በዚህ ደብዳቤዎች እየመጡ ናቸው። ሰዎችም እሳቸው ያሉበትን ሁኔታ ጤንነታቸውን እየጠየቁ ነው። ስለዚህ ህዝቡ አሁንም ከቀን ወደ ቀን ከጊዜ ወደ ጊዜ ለእሳቸው ያለውን ድጋፍ እየገለጸ ነው። ይህ ደግሞ እንግዲህ እሳቸውን ድኖ መምጣት በጉጉት እየጠበቀ ነው። በተቃራኒው አፍራሽ እንቅስቃሴዎችም መኖራቸው ሳይዘነጋ ይህን ይመስላል።
በጣም አመሰግናለሁ። እስኪ የሚቀጥለውን ጥያቄ ጆሲ ወንድሜ። አመሰግናለሁ።
በጣም አመሰግናለሁ። ይዛና አቶ ታዲዮስ በጣም ነው የምናመሰግነው ወደዚህ መድረክ መጥተው ያለውን ተጨባጭ ሁኔታ እና በትግል ውስጥም ለረጅም ዓመት ያለፉ ሰው ስለሆኑ እነዛን መሰረት ያደረገ በትምህርታዊ የሆነ አስተያየቶትን ስላካፈሉ ምስጋናችን ከፍ ያለ ነው። እንግዲህ የኔ ጥያቄ የሚያጠነጥነው ይሄ ልዩነት በእኔ ግምት እንዲሁ ዛሬ የተነሳ ነው ብዬ አላስብም። በሂደት እንዲሁ ሲንከባለል መጥቶ አሁን የፈነዳ መስሎ ነው የሚታየኝ። ለዚህም እርስዎ እንዲተቹበት የምጠይቃቸው የሚከተሉት ናቸው። ከምርጫ 97 በኋላ ሰኔ 10 ላይ አቶ ዶክተር ብርሃኑ ነጋ ከቅንጅቱ ምንም አይነት የመደራደር ውክልና ሳይሰጣቸው ከኢህአዴግ ጋር ሄደው የፈረሙት የሶስትዮሽ የማጣራት ስምምነት በትግሉ ላይ ከፍተኛ አደጋና ጉዳት እንዳደረሰው እርሶም ያውቁታል ብዬ አስባለሁ። ከቅንጅቱ ማንዴቱ ሳይሰጣቸው ውክልናው ሳይሰጣቸው ሄደው በራሳቸው ተነሳሽነት የፈረሙት። ሁለተኛው ለመጀመሪያ ጊዜ የተጠራውን ህዝባዊ ጥሪ አሜሪካን ኤምባሲ ድረስ በመሄድ እንዴት እንዳበላሹትም ያውቁታል። ቅንጅት መስከረም 14 ቀን እንደ ፓርቲ ከተመሰረተ በኋላ ጥቅምት 19 ቀን ግን ከመታሰራችሁ 3 ቀን አቀረመ ብሎ ቀስተዳመና እንደ ቀስተዳመና ሆኖ በዶክተር ብርሃኑ ነጋ ፊርማ የወጣ አንድ ህዝባዊ አንድ መግለጫ እንደነበረ ምናልባት ሰነዱ እዛው በአገር ቤት ውስጥም ልታኙት የምትችሉ ይመስለኛል። እነዚህን አያይዛችሁ ስትመለከቷቸው ቀደም ሲል ዶክተር ብርሃኑ በተለይ በኢትዮጵያ የባህር በር ጥያቄ ላይ የነበራቸው አቋምን እነዚህን ሁሉ በማገናዘብ ይሄን ሂደት አሁን ያለንበትን ደረጃ እንዴት ይገመግሙታል እርሶ? አስተያየት በሚሰጡባቸው ነጥቦች ላይ አስተያየት ይስጡባቸው፣ ሊሰጡባቸው በማይፈልጉት ነጥቦች ላይ ግን እንዲሰጡበት አላስገድደውም። አመሰግናለሁ።
በጣም ጥሩ እንደው ታዲያ እንዴት ይገመግሙታል ነው? ግለሰቡን በዚህ ብቻም ሳይሆን በዚያ በመጻፋቸው በሳቸው ተጻፈ በተባለው መጻፍም እስር ቤት ሆነን ደምግመናቸዋል። ከምርጫው በኋላ እንደውም ሰውየው ከመንግስት ጋር ወግነዋል ተብሎ በየጊዜው እየተወራ ከፈረንጆችም ጋር ስር ግንኙነት ያደርጋሉ የተባለ ይነገር ነበር። ነገር ግን ህዝቡ በእኛ መካከል ልዩነት እንዳለ እንዳያውቅና አነስተኛ ልዩነቶች እየሰፉ እንዳይሄዱ መቻቻል መቼም የፖለቲካ በፖለቲካ ጉዞ የግድ ነውና ተቻችለን እንድንቆይ የግድ ሆኖ በመጻፋቸው ላይ ብናያቸው የሊቀመንበሩ ሚና ለማፋነስ ብዙ ሞክረዋል። መጻፉ በእናንተ እጅ ገብቶ አንብባችሁት ከሆነ ሊቀመንበሩ አመራር የማይችሉ በትልልሹ የሚገነፍሉ ቁጡ አድርገው ነው የሳሏቸው እና ይሄ ራሱ የሚያሳየው ለእሳቸው ቦታውን ወይ እንደሚፈልጉ አዲያም ስማቸውን አጥፍተው እሳቸው የሚፈልጉ ሰው በአመራር እንዲተካ ማለትም በፕሬዝዳንትነት እንዲተካ እንደሚፈልጉ ነው የሚያሳየው። ከመጀመሪያውም ጀምሮ እንግዲህ በዚህ መልኩ እየታዩ ነው እየተፈተሹ እስር ቤት ሆነው በመጻፌ ላይ አስተያየት ስጡ ተብለው ተጠይቀው እሳቸው ናቸው ጠያቂው ተብሏል። እና ሆነን እኛ በሌላ ክፍል ነበር የታሰርነው። በቅርብ የሚያገኙአቸው ሰዎች እሳቸው ባሉበት እስር ቤት አካባቢ ስለ መጻፌ አስተያየት ስጡ ተብለው ስጡኝ አስተያየታቸውን እፈልጋለሁ ብለው አስተያየት ከአስተያየት ሰጪዎች አንዳንዶቹ የመጽሐፉን ደረጃ ዋጋ ቢስና በወገናዊነት ላይ የተመሰረተ በጠባብነት ላይ የተመሰረተ መሆኑን በመናገራቸው እስከ መጋጨት እንደደረሰ ወቅቱ መረጃ ደርሶናል። ባጭሩ እንዴት ይገመግሙታል ለተባለው ግለሰቡ ከቀስተደመና ጊዜ ጀምሮ ስልጣን ፈላጊ የስልጣን ጠመንጃ ጠመጥመኛ መሆናቸው የታወቀ ነው። ስልጣን እርግጥ ወደ አገዛዙ ጎራ ቢገቡም ስልጣን እንደሚያገኙ ይታወቃል። ስልጣን አላጡም፣ ሊያገኙ ይችሉ ነበር። ነገር ግን ክብርና ዝና ለማግኘት ከህዝብ ጎራ መጥቶ ህዝብን መስሎ ለጊዜው መቆየት የሚሻል መስሏቸው እስካሁንም ከህዝቡ ጋር ሲንፏቀቁ የልባቸውን በልባቸው ይለው እንደ ቆዩ ነው እኛ አሁን የምንረዳው። ይህ ቀደም ሲልም ያው በየጊዜው የምንለው ነው። እንግዲህ በዚህ መልኩ ቆይተዋል። ነገር ግን አሁን የአቀበቱ ክብደት የዳገቱ አድካምነት እየበዛ መጥቶ መጠጣትም መታሰርም መጉላላትም እየበዛ ሲመጣ ስለው ከህዝብ ክብርና ዝና አግኝተው ዝም ብለው ለመቆየት እንደማይቻል ስላወቁ እሳቸው እንደሚሉት ከአገዛዙ ጋር ተደራድረን ከአገዛዙ ጋር ተግባብተን ቢቻል ስልጣን መጋራት ያለዚያም ያገዛዙ እንዳስተሳሰባቸው እንግዲህ አንዳንድ መረጃዎችን እንደምናገኛቸው አገዛዙ እያረጀ ስለሚሄድ ከውጭ ኃይሎች ጋር ተባብረን ከዚህ ብሔራዊ ስሜት ካለው ቅንጅት ወይም በጣም የብሔረተኝነት አክራርነት ባህሪ ይታይበታል ብለው ከሚያምኑት ከነ ኢንጂነር ኃይሉ አመራር ወጥተው በውጭ ድጋፍ አሁን በሳቸው አስተያየት እየደከመ ይሄዳል ቻይል ድጋፍ እሳቸውንና መሰሎቻቸውን በአሸንጉልትነት በኢትዮጵያ ላይ ያስቀምጣል ብለው የሚያምኑ ይመስለኛል። ለዚህ ደግሞ የታወቁ የስለላ ድርጅቶችንም ለመጠቀም ሳያስቡ አልቀሩም። ብቻ እምነታቸው ሁሉ በፈረንጆች ላይ ይመስለኛል። ከዚህ ይልቅ በውጭ ኃይሎች ላይ እምነት የጣሉ ይመስላል በአሁኑ አካሄዳቸው። ለዚህም ማስረጃ የሚሆነው ከእስር ቤት እንደተፈቱ እሳቸውና እኛ እንድንፈታ ይጮህ የነበረውን ህዝብ አንድ ቀን ሳያናግሩ ለተወሰኑ ቀናት ድግሶችን እየተጠሩ ከበሉ በኋላ ወደ ውጭ ሀገር የሸሹትን ከሀገር ተወላጆች ወይም በኢትዮጵያውያን ይልቅ ወይም ውጭ ሀገር ያሉ አንዳንድ ኢትዮጵያውያንና ባዕዳን ኃይሎች ይጠቅሙናል ብለው እንዳሰቡ ይገመታል። ከእሳቸው ጋር አብረው የሄዱትን ይህን አይነት ባህሪ የተላበሱ ይመስለኛል። ስለዚህ በዚህ መልኩ ነው የማየው። ትክክል መልሼ እንደሆነ ለእኔ እንደገባኝ ነው የተናገርኩት።
አመሰግናለሁ። በጣም አመሰግናለሁ። በትክክለኛ መልሷል። ሚስተር ኤክስ ማይኩን ያዙት። አመሰግናለሁ።
ሰላም ጤና ይስጥልን። በመጀመሪያ ሶን አቶ ታዲ የተከበሩ አቶ ታዲዮስን እዚህ ለኢትዮጵያኖች ላቀረቡልን የዲያስፖራ ግሩፕ እና አቶ ኢዛና የከበረ ምስጋና። አቶ የተከበሩ አቶ ታዲዮስ ታንቱ እውነተኛ የኢትዮጵያ ልጅ በዛሬው ዕለት ከመላው ዓለም ነው የሚከታተሉት፣ ከአውስትራሊያ፣ ደቡብ ንፍቀ ክበብ፣ አፍሪካ፣ አውሮፓ፣ መካከለኛው ምስራቅና ሰሜን አሜሪካ ነው። በእውነት በጋዜጠኝነት ከፍተኛ ብቃትና ሞራል የተካኑ ከዚህም በተጨማሪ ደግሞ መምህር የሆኑ ኖት እና ንግግሮ ሁሉ የአባትነት እና የበሰለ ተአማኒነት ያለው ስለሆነ እኔ እንኳን አስተያየት ነው የምሰጠው እና በጣም ነው የምናመሰግነው። ተጨባጭ የሆነ መረጃ ነው። ውጭ ያሉት ኢትዮጵያውያኖችን በከፍተኛ ደረጃ ከኢትዮጵያ ሕዝብ ጎን ነው የቆሙት። ጉዳዩ የቅንጅት ጉዳይ ሳይሆን አጠቃላይ የኢትዮጵያ ጉዳይ ስለሆነ የተለያዩ የፖለቲካ ድርጅቶችም ሆኑ በመላው ዓለም ያሉ ኢትዮጵያውያኖች ከእናንተ ጎን ናቸው እና ስለዚህ እርስዎ የነገሩን ከከብት አርቢው ጀምሮ ገበሬው በአጠቃላይ በደቡቡ በኩል ያለውን ድጋፍ እንዲሁም የአንደኛ ደረጃ ተማሪዎችም ለኢንጂነሩ የሚሰጡትንም ድጋፍ ሁሉ ሰምተዋል። ውጭ ያለው ኢትዮጵያዊ ሙሉ በሙሉ ከእናንተ ከኢትዮጵያ ህዝብ ጎንና ከኢንጂነሩ ጎን መሰለፉን በሙሉ ልብ እንድታውቁት ያስፈልጋል። በሰሜን አሜሪካ ስላለ ልዑካኖች በየከተማው ያሉ ኢትዮጵያኖች አትምጡብን፣ በመጀመሪያ ችግራችሁን ፈታችሁ ከዛም በኋላ ነው ወደ ፐብሊክ ስብሰባ መውጣት ያለባችሁ ሲሏቸው የለም እያሉ የኢትዮጵያውያንን ሞራልና ይሉኝታ እየደፈጠጡ ነው በየከተማው የሚሄዱት። ይሄንንም የሚያደርጉት ገንዘብ ለመሰብሰብ አይደለም። እነዚህ ገንዘብ አላቸው፣ በውጪ ባዕዳን የሚረዱ ወያኔ ፋይናንስ የሚያደርጋቸው ናቸው። ነገሩ ምንድነው? በየከተማው ተገኝተው ኢትዮጵያኖች ደገፉን ብለው በኋላ ወደ አገር ቤት ሲመጡ ለፕሮፓጋንዳ ፍጆታ ለመጠቀም የሚያደርጉት እንጂ በምንም ተአምር ድጋፍ እንደሌላቸው ይሄንን እንዲያውቁት ይሄው በህዝብ ፊት ነው እኔ የምናገረው። አንደኛ ለገልጽሎት መፈልገው ነገር አለ። በነጻው ፕረስ ላይ 16ቱን አመት ሙሉ ምን ያህል እንደሚታገሉና ምን ሲጽፉ እንደነበረ የሰው ጽሁፍ እከታተላለሁ። የነጻው ፕረስ በወያኔ በታገደበት ጊዜ የውጭ ያሉት ኢትዮጵያኖች ደንበኛ በመሆን ለነጻው ፕረስ አስተዋጽኦ ያደርጉ ነበር እና ከዛ መሐከል አንዱ ነኝ። ይሄ ፕረሱ ሲያቆም ደብዳቤ ልከውልን ነበር የነጻው ፕረስ ቀሪ ገንዘባችሁን ወሰዱ ሚል። እኔ ያቺን ደብዳቤ ሳገኝ አለቀስኩኝ። ያ ምንድነው እናንተ ጋዜጠኞችና በዚህ በነጻው ፕረስ ላይ ያላችሁ ኡነተኛ የህዝብ ወገኖችና ተአማኒ የሆናችሁ ከፍተኛ የሞራልና የስብዕና ብቃት ያላችሁ ኢትዮጵያኖች ናችሁ። ስለዚህ እርሶ የሰጡንን በዛሬው ዕለት ትምርትና መረጃ እያንዳንዱ ኢትዮጵያዊ በታሪኩ ውስጥ ይጽፋል፣ በልቡ ውስጥ ይጽፋል። ከናንተው ጋር ነንና በርቱ። በውጪው ምንም ድጋፍ የላቸው በየትኛውም ከተማም ቢሆን። በርግጥ ጥቂት ለጥቅም የተገዙና አንዳንድ እነሱ ጀሌዎች አሉ። እነ ዶክተር ብርሃኑ ነጋን የኢትዮጵያን ባህር በር ጥያቄ አስመልክቶ ፊርማ እንኳን አልፈርምም ያለ ሰው መጽሐፉ ላይ በተባበሩት መንግስታት ድርጅት እውቅና ያልተገኘውን የቆራጣውን ካርታ ያወጣ ሰውና በአሁኑ ጊዜ በገሃድ በኢትዮጵያና በኢትዮጵያ ህዝብ ላይ እየዘመተ ያለ ግሩፕ ነው። ይሄንን ግሩፕ የኢትዮጵያ ህዝብ በጀግንነት መፋለም አለበት። ውጭ ያለው ኢትዮጵያዊ ይሄንን በሚገባ ጠንቅቆ ያውቀዋል። ከዚህ በፊትም ፎረም 84 የሚባሉ ከኢህአፓ ከርተው ወደ ወያኔ የገቡና ወያኔን የኢትዮጵያን ኢንፍራስትራክቸር ሲያፈርስ አብረው ሲያፈርሱ የነበሩ ግሩፖች ናቸው። በአሁኑ ጊዜ ቅንጅት ውስጥ ሆነው እንደገና እኩይ ተግባራቸውን ሊፈጽሙ የሚዳዱት እና ምንድን ነው የመጨረሻው የወያኔ አጥፊ ባታሊዮን ቅንጅት ውስጥ የነበረው በአሁኑ ጊዜ በህዝብና በእውነተኛ ኢትዮጵያውያኖች አከርካሪውን እየተመታ ስለሆነ እኛ ከናንተ ጋር ነን። የኢትዮጵያ ልጆች በርቱ። በእውነት በርሶ የምኮራቦት እውነተኛ የኢትዮጵያ ልጅ ኖትና እርሶንና ቤተሰቦን የኢትዮጵያን ህዝብ ሁሉ አምላክ ይባርክላለሁኝ። በጣም አመሰግናለሁ።
እሺ፣
በጣም አመሰግናለሁ። እርሶንም ቤተሰቦንም እግዚአብሔር ይጠብቃችሁ። በሰላም በግንባር በአይነ ስጋ እስከምንገናኝ ድረስ በሰላም በያለንበት ያቆየን።
እሺ፣ አመሰግናለሁ። መርማሪዋ እህታችን ማይኩን ያዩ።
ጤና ይስጥልኝ ኢትዮጵያኖችና አቶ ታዲዮስ። እኔ የምጠይቀው ጥያቄ መጀመሪያ እንኳን እግዚአብሔር ለዚህ ጊዜ አበቃዎት። በእውነቱ በአሁን ሰዓት እየሰጡ ያሉት መልእክት ለኢትዮጵያኖች የተነሱ ጥሪ ነው። እንግዲህ ተነስተን ደግሞ የምንሰራውን ስራ ከእግዚአብሔርና እንደናንተ ካሉ ወንድሞችና አባቶች ጋራ በመቆም የኢትዮጵያን ሕዝብ ነጻ እናወጣለን ብለን ተስፋ እናደርጋለን። እኔ የምጠይቆት እንደ እናት እንደ እህት ሆኜ ነው። ምክንያቱም ህጻናቶችን የሚያሳድግ እናት ጊዜ የሚያስበው ለልጆቼ የወደፊቱ እድላቸው ምን ይሆናል የሚል ነው። በአባትነትም አባቶች ይሄን ነውና የሚያስቡት። እኔ በጣም ወሬ የሚያደርገኝና የሚያስጨንቀኝ ይህ እለት እለት ልጁን መመገብ ያቃተው ኢትዮጵያዊ በአሁን ሰዓት የሚጠብቀው የልጆቹ ተስፋን ወደፊት ስለሆነ እነዚህ በውጭ ሀገር እየተዘዋወሩ የራሳቸውን ፖለቲካ የሚያራምዱ ኢትዮጵያን የተባሉ ሰዎች በአሁን ሰዓት ኢትዮጵያ ውስጥ ስላለው እውንና ተጨባጭ ነገር አንድም የተሰበሰቡበት ቦታ አላስረዱም። የወደፊት የራሳቸውን የፖለቲካና እንዴት አድርገው ስልጣንን መጨበጥ እንደሚችሉ ነው እንጂ የኢትዮጵያ ሕዝብ አትሊስት የቀን እንኳን ጉርሱን እንዴት አድርጎ ማሟላት ያለበት ፕሮግራም አውጥተው ውጪ ላለው ኢትዮጵያዊ አላሳሰቡም። በአሁን ሰዓት በፓርላመንት ውስጥ ገብተው የሚገኙ የፓርላመንት ተመራጮች ለምርጫው ከመቅረባቸው በፊት ያወጡት አንዳንድ ነገር ለህዝቡ እንሰራለን ብለው ያቀረቡት ነገር አለ። ይህን ነገር እየተሰራላቸው ነው ወይ? መንግስት ድጋፍ ሰጥቷቸው ምናልባት እንግዲህ እንደ ዶክተር በየነ ጴጥሮስ ያሉ ያወጡትን ፕሮግራም ስራ ላይ አውለዋል ወይ? ለምሳሌ መንገድ አሰራልሃለሁ፣ ትምህርት ቤት አሰራላችኋለሁ ብለው የጠየቁት ጥያቄ ተፈጻሚ ሆኗል ወይ? ይሄ በስልጣን ላይ ያለው መንግስት ተባባሪ ሆኗል ወይ? ይሄ ካልሆነና ይሄ ተፈጻሚ ካልሆነ በአሁን ሰዓት ሽር ጉድ ብለው ከነ ልደቱ ጋራ ፊርማ ውስጥ የገቡት መልእክተኞች ተመልሰው መጥተው ስልጣንን ቢይዙ እነት ኢትዮጵያን ችግር ይፈነቅላሉ ብለው ያስባሉ ወይ? እንዴትስ ሆኖ ስልጣኑን የተቀማ አንድ ተመራጭ ስልጣኑን ከቀማው መንግስት ጋር ድርድር ውስጥ ይገባል? ይሄንን ጥያቄ እንዲመልሱልኝ ነው። አመሰግናለሁ።
አመሰግናለሁ። በጣም ጥሩ ጥያቄ ነው። በነገራችን ላይ እርሶ ምንም እንደማውቀው የአንድ አገር ህዝብ መሰረታዊ ነጻነት የሚጠበቀውና ሰብአዊና ዴሞክራሲያዊ መብቱ የሚከበረው ፎቅ በመስራት ወይም ደግሞ የውሃ ቧንቧ በመዘርጋት መብራት በማስገባት ሳይሆን የፈለገውን መርጦ የፈለገውን አስቀምጦ ያንን ያስቀመጠውን እንደ አሽከር እያዘዘ ደግሞ አንተ አታስፈልገኝም ሌላ ሲችል ብቻ ነው በአንድ ሀገር ዴሞክራሲ አለ ለማለት የሚቻለው። በዚህ አንጻር አሁን እርሶ የጠቀሷቸው አንዳንድ ሰዎች እርግጥ ነው በምክር ቤት ገብተው ተቀምጠዋል። ነገር ግን አልፎ አልፎ ምናልባት የውጭ የታወቁ መገናኛ ብዙሃንም ሞኒተር አድርገው እንደሚያቀርቡት አቀማመጣቸው እንደ ፓርላማ ተመራጭ፣ እንደ ህዝብ እንደራሴ ሳይሆን እንደ ተማሪና አስተማሪ አይነት አቀማመጥ ነው። ያገዛዙ ቁንጮ የፈለገውን ሪፖርት ያቀርባል። ከዚያ የቀረበውን ሪፖርት በተመለከተ ጥያቄ ይጠይቁና ተራ በተራ በተፈጠው ያውም ደቂቃ ከዚያ በኋላ የፈለጉትን መልስ ያገዛዙ ቁንጮ ይሰጡታል። ከዚያ በኋላ ያንን መልስ አዳምጦ እንደገና ሌላ ሪፖርት እስኪመጣ ከመጠበቅ ውጭ እነዚህ ሰዎች ምንም የሚወስኑት ነገር የለም። በቁጥራቸው አነስተኛ ከመሆናቸውም በላይ የመጠየቅና አጀንዳ የማቅረብ መብታቸውም የተወሰነ ለመሆኑ በትክክል ይታወቃል። ስለዚህ አንዳንድ የውጭ መገናኛ ብዙሃን በአሁኑ ወቅት ሲዘግቡ በአፍሪካ ውስጥ ካሉት የህዝብ ምክር ቤቶች የመጨረሻ ደካማው ነው እያሉ ሲዘግቡ ይስተዋላል። እንደነ ፕሮፌሰር በየነ አይነቶች ወጡታሉትን ለመፈጸም የተነሳሽነትና የፈቃደኝነት ሁኔታ ያለ አይመስለኝም። እርሶም ሆነ ሌሎች ውጭ ሀገር ያላችሁ ሰዎች መጥተው እሳቸው የተወለዱበትን አካባቢ ሄደው ቢያዩት በነበረበት እንደነበረ ያለ ለመሆኑ ምንም አያጠያይቅም። በአሁኑ ወቅት የገጠር ሰዎች ህይወት ምናልባት አንዳንድ ካድሬዎች ካልሆኑ በስተቀር በቀደምት አባቶቻችን ዘመን ከነበሩበት ጊዜ የተለየ አይደለም። መሬት ጠምደው ዶማ ይዘው ቆፍረው ኮትኩተው ከመብላት በስተቀር በቴክኖሎጂ የተደገፈ የጎላ እንቅስቃሴ የለም። ስለዚህ ሰዎች ለስልጣን እንጂ ቅድሚያ የሚሰጡት ለህዝብ ቅድሚያ ሲሰጡ አይስተዋልም። ለዚህ ሁሉ ችግር መሰረቱ በነጻ የመመረጥ የፈለጉትን የመሾም የመሻር ህዝባዊ መብት አልተከበረ በመሆኑ ነው። አንድ ሰው ባሪያ ሆኖ ብዙ ሀብት ሊኖረው ይችላል። አንድ ሰው ባሪያ ሆኖ 10-15 ፎቆች ሊኖሩት ይችላሉ። አንድ ሰው ባሪያ ሆኖ እያገለገለ በሚሊዮኖች የሚቆጠር ገንዘብ ባንክ ቤት ሊያስቀምጥ ይችላል። የህዝብ ጥያቄ ግን በዴሞክራሲ መርህ ይህ አይደለም። እኔ የፈለግኩትን መምረጥና ዳሃሞኝ እኔ የፈለኩትን የመሾም የመቻር መብት ነው። ይህ ዴሞክራሲያዊና ዴሞክራሲያዊ መብት ነው። ከዚህ ውጪ ደግሞ በግል ህይወቴ ፍትል ነው ትልቁ የህዝብ ነጻነት የሚባለው። የህዝብ ነጻነት በኢኮኖሚ አይለካም። ብዙ ትምህርት ቤቶች ዩኒቨርሲቲዎችንም በመክፈት አይለካም። ይህ የህዝብ ነጻ መሆንን አያመለክትም። ዓለም ላይ የተነሱት አደገኛ አውዳሚ ፋሽስቶች እንኳን መንገዶችንና ትምህርት ቤቶችን ከፍተዋል። አዶልፍ ሂትለር 1938 ዓመተ ምህረት እንደ አውሮፓ አቆጣጠር ጀርመን ውስጥ ስልጣን ላይ በወጣበት ጊዜ በጀርመን 7 ቢሮክራቶች ነበሩ። በኋላ እሱ ስልጣን ከያዘ በኋላ 7 ሚሊዮን ሰራተኞችን በተጨማሪ እስከ ማስፈለግ ደርሶ ነበር፣ በወታደርነትም በፋብሪካ ስራ። ቤኒቶ ሙሶሎኒም ስልጣን ላይ ሲወጣ ቤኒቶ ሙሶሎኒ ስልጣን ከያዘ በኋላ ግን የሰራተኛ እጥረት ሳይሆን የስራ አጥነት ችግር ሳይሆን ያጋጠመው የሰራተኛ እጥረት ነው። ስለዚህ ብልጭልጭ ነገሮች አንዳንድ ኢኮኖሚያዊ ጥቅሞችን በማሳየት ወይም የማህበራዊ ጠቀሜታ የሚሰጡ ውጤቶችን በማሳየት የህዝብ መብት ተከብሯል ማለትም ስለማይቻል በዚህ መለካት አይቻልም። መጀመሪያ የመናገር የመጻፍ የፈለገውን የመሻር የመሾም መብት ነው የህዝብ መብሯል የሚያሰኘው። ያለ ፍርድ ቤት ትእዛዝ ያለ መታሰር ያለ መደፈር ያለ መገደል ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ የሚያዟቸው ወይም ያስቀመጧቸው ወይም የቀረጿቸው ነጥቦች ወይም መርሆች ሁሉ ተፈጻሚ ሲሆኑ ነው ህዝብ ነጻ ሆነ ማለት የሚቻለው። ይህ በአሁኑ ጊዜ ያው እርሶም ያውቁታል፣ የግል ጋዜጦችም ይዘግቡታል፣ በእኛ አካባቢ የማይታሰብ ነው። መታዘዝ ብቻ ነው ያለው። ያለ ፍርድ ቤት ትእዛዝ ይያዛል። ሰኔ አንድ ቀን የሆነውን በ1997 ዓመተ ምህረት ሰኔ አንድ ቀን የሆነውን ያስታውሱታል። 1998 ዓመተ ምህረት ጥቅምት 23 24 እዚያም በህዳር ወር በተከታታይ የተፈጸመውን ያስታውሱታል። ስለዚህ በዚህ መልኩ ግንዛቤ መውሰድ ይቻላል እና እነዚያ ለመመረጥ ሲደቶ ብለው የግል ህይወታቸውን ከማሞቅ በስተቀር ተጨባጭ ነገር ለታሪክና ለትውልድ ቅርስ ይሆናል፣ ለወጣቱም ዜጋ ምሳሌ ይሆናል የሚባል ተጨባጭ ነገር የሰሩት ፈጽሞ የለም። እነዚህ በልባቸው ሰው ሰራሽ ወይም አርቲፊሻል ወያኔዎች እንጂ በእኔ አተያይ አቋማቸው ከህዝብ ጋር የተነከረ አቋም የያዙ ግለሰቦች ሆነው አላያቸው። የተማሪና የአስተማሪ አይነት ጥያቄዎችን በምክር ቤቱ ቁጭ ብለው እያቀረቡ የሚሰጠውን መልስ እየሰሙ ከመውጣት በስተቀር ተከራክረው የሚያስወስኑት አንዳችም ነገር የለም። እኔ አተያይ ቀድሞ ስልጣን ከቀማው ጋር በአንድ ወንበር ባልተቀመጡም ነበር እላለሁ። ጥያቄውን ትክክል መልሼ እንደሆነ ያለኝ ግንዛቤ ከዚህ በላይ የጠቀስኩትን ይመስላል።
እሺ፣ አመሰግናለሁ። እሺ፣ አቶ ታዲዮስ በእውነት ትላንትናና ዛሬ እንደውም ዛሬ አንድ ሰዓት ሙሉ ለሰጡን አስተያየት በእውነት በኢትዮጵያን ህዝብ ስም እንዲሁም በቅንጅት ስም እርስዎን ከልብ ከልብ እናመሰግናለን። ምንጊዜም ቢሆን የኢትዮጵያ አምላክ ለእርስዎ ለቤተሰቦትና ለሚወዱት ለኢትዮጵያ ህዝብ ሰላም እንዲያመጣ አንድነትና ለእውነት ለኢትዮጵያ የቆማችሁትንና ያደረጋችሁትን ያህል እንደው የኢትዮጵያ አምላክ እንዲረዳችሁ ምክንያቱም ዛሬ ዓለም ማን ዛሬ አንድ ሆን ስንል ነገ ከነጎዳን በተናለን ዛሬ ይሄን ደረጃ ላይ ደረሰን ስንል እንወድቃለን ይሄ እንግዲህ በምን አይነት መከራና ችግር ውስጥ የኢትዮጵያ ህዝብ እንዳለፈ እንደሆነ ሁላችን የምናውቀው ጉዳይ ነው እንደው ከመስጋቴ በፊትና በሌላ ጊዜ በሌላ ተመሳሳይ ዝግጅቶችና አንዳንድ ሁኔታዎች እስከምንገናኝ ድረስ እንደው ለኢትዮጵያ ህዝብ የሚያስተላልፉት መልእክት ካለዎት አመሰግናለሁ
በኔ በኩል በመደረሻ የማስተላልፈው መልእክት አለ በውጭ ሀገርም ያሉ ሀገር ቤትም ያሉ ኢትዮጵያውያን ሁሉ በዘር በቋንቋ በሃይማኖት በአካባቢ በሀገር ልጅነት ሳይለያዩ ሳይከፋፈሉ ይችን ወደ 5000 አመት እድሜ ያላትን አንዳንዶች ትላንት እንደ ይሉ እንደነበረው የ100 አመት እድሜ ሳይሆን ወደ 5000 የሚጠጋ አመት እድሜ ያላትን ኢትዮጵያን ወደ በለጸገችና ወደ አደገች ሀገር ደረጃ ለማድረስ ከሰለጠኑ ሀገሮች አቻ ለማድረግ ተባብረው መነሳሳት አለባቸው ይገምታለሁ ሰው እንደ ሸክላ እቃ የሚቆጠር ፍጡር ነው ዛሬ አለ ሲሉት ነገ የለም ጊዜ ቆሞ አይጠብቀንም ታሪክ ያልፋል ትውልድ ያልፋል እንደ ወራጅ ውሃ ታሪክ በታሪክ ይተካል ታሪክ አንዳንዴ ራሱንም ይደግማል ስለዚህ ባለን ሰው በመሆናችን በተሰጠን በዚች ባጭር ህይወት ሁላችንም ተባብረን ይህን ደሃ ህዝብና ደሃ ወገናችንን እኛም ራሳችን ደሆች መሆናችንን አስበን በየፊናችን ለግል ጥቅማችን መሮጥ ትተን በጋራ ለጥቅም በቁርጠኝነት መነሳሳት አለብን በጋራ ተማደግ ኢትዮጵያ ጥንት ገናና የነበረች ብዙ ኢትዮጵያውያን እቺን ሀገር ለማቆየት እንደሞቱላት የሚታወቅ ስለሆነ የአባቶቻችንንም ውለታ ለመመለስ እኛ በጋራ መነሳሳት አለብን ስለዚህ በልዩ ልዩ ዓለም ክፍሎች ያሉትም ሀገር ውስጥ ያሉትም አእምሯችንና አካላችንን ለሀገር እድገት ለሀገር ትንሣኤ ለኢትዮጵያ መጥቀትና እድገት ልናውለው ይገባል ላሎ እዚህ ጋር በተዛመደ መልኩ የኢትዮጵያ ህዝብ መንፈስ ነው ከቅንጅት ጋር የኢትዮጵያ ህዝብ ተብሮ በሰላማዊ መንገድ ለሰላም ለአንድነት ለእኩልነት ለፍትህ መንቀሳቀስ አለበት ብላሎ ያለኝ መልእክት
እሺ በጣም
አመሰግናለሁ
አቶ ታዲዮስ እንደው በጣም ትልቅ ይቅርታ አቶ ታዲዮስ በጣም ትልቅ ይቅርታ ምክንያቱም እንደው አንድ በጣም ኢምፖርታንት የሆነ ጉዳይ አለን ስላሉ ብዙ ሰዎች ለመጠየቅ እጃውጣሉ እነሱን ትቼ ነበርና አንድ የመጨረሻ ምናልባት ያሚር ወንድሜ እስኪ አንድ ማይኩን ያዘውና አንድ ጥያቄና ፕሊስ ላለ ይሄንን እስኪ አንዴ ይጠብቁ ይቅርታ ግን ለመሰናበት ከመከርኩ በኋላ እንደገና መመለስ አቶ ታዲዮስ
በጣም አመሰግናለሁ ይዛና አድሉን ስለሰጠኸኝ አቶ ታዲዮስም ለሰጡን ሰፊ ማብራሪያና አንዳንድ ተጨባጭ ማስረጃዎች ልባዊ ምስጋናዬን አቀርባለሁ ትንሽ ሁለት ጥያቄዎች ናቸው በጣም አጭር ናቸው ግራ ስለገባኝ ነው ቀደም ሲናገሩ ዶክተር ብርሃኑ ነጋ ከፓርቲው ተገልለዋል የሚል እንትን የሰማው መሰለኝ ከተሳሳትኩ ያርሙኝ እንደዛ ከሆነ እንዴት ነው ታዲያ ቅንጅትን ወክለው አሁን ዴሊጌሽን ውስጥ ተጨምረው የመጡት ያ በፍጹም አልገባኝም እና እዛ ላይ ማብራራት የሚችሉት ነገር ካለ ቢያብራሩልኝ ምናልባት ወደ ከንቲባነት ከተመረጠና ከገባ ከድርጅቱ ተሰናብቷል ማለት ነው። ሌላው ደግሞ ሁለተኛ ጥያቄ ምንድን ነው? ቅድም እርሶ ሲናገሩ አገር ቤቱም አንዳንድ የተቃዋሚ ሁኔታዎች እየተቀነቀኑ ናቸው ወይም እየተንቀሳቀሱ ናቸው ብለዋል። እነኛ እንቅስቃሴዎች በነማን ይመራሉ? ምን ያክል የተደራጁ ናቸው? እነኚህን ቢመልሱልኝ። ስለ ዲያስፖራው ሁኔታ ደግሞ የዲያስፖራ ሁኔታ እኔ እምብዛም አያስጨንቀኝም። በአቶ አንዳርጋቸውና በአቶ ብርሃነ መዋ ተረግዞ በምዕራባውያን ደንገጡርነት እዚሁ የተወለደው እዚሁ አድጎ እዚሁ እንደሚሞትና ወንዝ እንደማይሻገር የታወቀ ነው። ወንዝ ቢሻገርም ያው እያነከሰ ነው የሚገባው። ያ ማለት ግን ትንሽ ችግር አይፈጥሩም ማለት አይደለም። ግን አገር ቤት ያለው ሁኔታ ግን ምን ያክል ድጋፍ አላቸው? ኢንጂነር ኃይሉ ወይንም ኢትዮጵያዊነት፣ ኢንጂነር ኃይሉ ስል እኔ ኢንጂነር ኃይሉን ለማምለክ ሳይሆን ኢትዮጵያዊነትን የሚያቀነቅኑት ምን ያክል ድጋፍ አላቸው? እነኚህስ በተቃዋሚነት እየተቀነቀኑ ያሉት ምን ያክል ናቸው? ድጋፍስ ምን ያክል አላቸው? እቺ ነች፣ አጭር ነች። እግዜር ስጥልኝ፣ አመሰግናለሁ። ይዛና
እሺ፣ እንግዲህ አቶ ታዲዮስ ይቀጥላሉ። ይቀጥሉ።
እሺ፣ ጥያቄዎቹን ሁለቱንም ሰምቻለሁ። ከመጨረሻው ልጀምር። ኢትዮጵያዊነት የሚንቀሳቀሱ ወገኖች ምን ያህል ድጋፍ አላቸው ለተባለው፣ እርግጥ አላቸው። በጣም 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 እጅግ ብዙ እልፍ አእላፋት ኢትዮጵያዊነትን ይደግፋሉ። እንግዲህ ይህንን የሚገልጹት ኩርፊያም ጭምር ነው። ይህ ኩርፊያ ምንን ያሳያል? ለአገዛዝ ያላቸውን ቅሬታ ያሳያል። እና ተማሪው፣ አስተማሪው፣ ወጣቱ፣ ሴቱ፣ ወንዱ ኢትዮጵያዊነትን ለማቆየትና የኢትዮጵያን ክብር ለማስጠበቅ ለዚህ በፊታውራሪነት ለሚሰለፉ ወገኖች ጋር እንደቆሙ የሚያሳዩ ብዙ መረጃዎች አሉ። እና አሁን ያለውን ሁኔታ እዚህ ለማየት እንደማይችሉ ይታወቃል። ሁሉንም ነገር እንግዲህ እዚህ ያለው ሰው የበለጠ ይረዳዋል። ያገዛሉ መዋቅር ምን ይመስላል? አንዱን ሰው ስንት ሰው እያጠናውና እየተከተለው ይውላል? ይህን የሚመስል ሁኔታ አለ። ስለዚህ በእነዚህ ሁኔታዎች ለው ስሜቱን አምቆ ህይወቱን ለማቆየት ከማድረጉ በስተቀር ከአመራሩ ማለትም ከቅንጅት አመራር ጋር ተሰልፈው የወጡ ከዚህ በፊትም በገፍ የመስዋዕትነት እድል ስለገጠማቸው አሁን አድፍጠው በኩርፊያና በመሳሰሉት ሁኔታዎች እያደጉ እስኪመጡ ድረስ በመጠባበቅ እና ድጋፉ ከፍተኛ ነው። ባጭሩ ጠቅለል ባለ ሁኔታ ድጋፉ ከፍተኛ ነው ማለት ይቻላል። ከዚህ ጋር የተነሳው ሁለተኛው ጥያቄ ከፓርቲ የተወገዱ ከሆኑ እንዴት ነው ለተባለው፣ ከፓርቲ በቀጥታ ተወገዱ ግለሰቡ ለማለት አይቻልም። ነገር ግን በፓርቲ መዋቅር አመራሩ ውስጥ አልነበሩ፣ የሉበትም። መስከረም 14 ቀን 1998 ዓመተ ምህረት ከአመራሩ ተገልለው ወደ መንግስት መዋቅር ተዛውሯል። የአዲስ አበባ ከንቲባ ስለሚሆኑ እሳቸውም ብቻ አይደሉም። በነገራችን ላይ ዶክተር አድማሱ ገበይ መዋቅር ተገልለው ወደ መንግስት መዋቅር ተዛውሯል። ያ ባይሆን ኖሮ ቀደም ሲል በፓርቲ ውስጥ የነበራቸውን ሲኒየሪቲ ጠብቀው ይሾሙ ነበር። ወይዘሪት ብርቱካን አይገቡም ነበር። እነሱ ነበር በቅደም ተከተል ደረጃውን የሚይዙት። ምክንያቱም ዶክተር ብርሃኑ የቀስተ ደመና ሊቀመንበር ዶክተር አድማሱ ገበየው የኢደፓ መድን ሊቀመንበር ስለነበሩ ያንን የስልጣን ተዋረድ ያንን የፓርቲ ሲነርጂ ተብቀው ይሾሙ ነበር። ግን ዶክተር አድማሱ ገበየውና ዶክተር ብርሃኑ ነጋ በእለቱ ከፓርቲ መዋቅር ወጥተው ወደ መንግስት መዋቅር ካንቲባና ምክትል ካንቲባ ሆነው ስለተመደቡ ከፓርቲ ውስጥ ስልጣን አላገኙ። አባሎች ነበሩ፣ ጁኒየር አባል ሆነው ተቀምጠዋል ማለት ነው። ይህ ማለት ምን ማለት ነው? በፈለገ ወይም ባስፈለገው ጊዜ ፓርቲው እነሱን ያድራቸዋል። በፓርቲ ውስጥ ሆነው እነሱ የሚያድሩት የመንግስት ወይም የፓርቲ መዋቅር የላቸውም ወይም የመንግስት መዋቅርም የላቸውም። እነሱ ወደ ሙሉው ዓለም ገብቷል፣ ወደ አስተዳደር ስራ ገብቷል ለማለት ነው። ይህ ማለት ምን ማለት ነው? ፓርቲው ሲኒየር ነው፣ የመንግስት መዋቅር ጁኒየር ነው ማለት ነው። ፓርቲው መንግስትን ያዛል ማለት ነው በፖለቲካ ስራ። እና ይህን ማለት ነው በጣም ግልጽ ለማድረግ ሞክር ያለው
በጣም ግልጽ ነው።
ይህ ማለት አሁንም ይደግማሉ፣ መስከረም 14 ቀን 1998 ዓመተ ምህረት የፓርቲ ሹማምንት ሰው ምክትል ሊቀመንበር ወይዘሪት ብርቱካን ሚደቅሳ ተቀዳሚ ምክትል ሊቀመንበር ማለት ነው። ምክትል ሊቀመንበር ሌላ ሰው እንደዚሁ በተከታይ ጻፊ እከሌ ተብሎ ሲመደብ እነ ዶክተር ብርሃኑ እነ ዶክተር አድማሱ ገበየው በዚህ ውስጥ አልነበሩም። ይህ ማለት ግን ከፓርቲው ጋር የሚያገናኝ ነገር የላቸው ማለት አይደለም። በፓርቲ አመራር በስልሳዎቹ ውስጥ በስልሳዎቹ የላይ መዋቅር በስልሳዎቹ ሰዎች ውስጥ ስልሳዎቹ ስል 20 ሰው ከኢዴፓ መድህን፣ 20 ሰው ከመኢአድ፣ 20 ሰው ከቀስተ ደመና፣ 20 ሰው ከኢድሊ ማለት ነው። 60 አልሞላም፣ 4 ጊዜ 20 60 ነው። ይህ ነጋና ዶክተር አድማሱ ገበየው አልነበሩበትም ማለት ነው። ግልጽ ነው?
ግልጽ ነው።
ከተዛውሯል ካንቲባና ምክትል ካንቲባ ሆኗል ለማለት ነው። ደጋግሜ ተናግሬ ያለው
ግልጽ ሆኖልናል። እዚህ ነው እንግዲህ እዚህ ላይ ምናልባት አንድ ምናልባት ካልተሳሳትኩኝ አሁን መጨረሻ ላይ የተናገሩት ምናልባት ሊያርሙት ይችላሉ። 4 ጊዜ 20 80 ነው የሚሆነው። የላላይ ምክር ቤት ግን 60 ነው የተባለው። እዚህ ላይ ምናልባት የሚያርሙት ነገር ካለ።
አሃ ልክ ነው። አይሆንም 20 20 አይሆንም
15 የ18 18 12 ከትልልቁ ሁለቱ ፓርቲዎች ከመድን ኢደፓና ከመኢአድ 18 18 ከሌሎቹ ሁለቱ ደግሞ ፓርቲዎች ከቀስተ ዳመና 12 ከአንዱ ደግሞ 12 ይመስለኛል። ስለዚህ ለዛ ይመስለኛል። በቃ እዚህ ላይ ምንም ችግር የለውም። ሄሎ
አው ልክ ነው። ሂሳቡ ስለት ሊሳሳት ይችላል እንግዲህ በመቆየቱ። ግን በኋላ ሁሉም እኩል ይሁን ቅሬታ ያስከትናል ተብሎ
15 15 ሆኗል ማለት
ነው። ለማድረግም ተሞክሯል።
ኦኬ ኦኬ ትክክል ነው።
ምክንያቱም ላይ ላይ መዋቅር 60 ሰዎች ናቸው።
አዎ 60 ሰዎች ናቸው። ስራ አስፈጻሚ ደግሞ 20 አሉ ይመስለኛል።
አዎ
ኦኬ እሺ አመሰግናለሁ። እንደው አንድ የመጨረሻ መቼም ሰው እንዳለ ይብየ ነው ግባና ቀድሰው እስኪ አጠራ አርገ የመጨረሻ በጣም ይቀጣቱ ታዲዮስ በጣም ይቅርታ። ምክንያቱም ወገኖቻችን እንደው ዋግቶ ሳያገኙ ቢቀሩ መቼም ለኛ ለታዳሚዎቻችን ቅሬታ ነውና እስኪ እንደው አንድ ሳቸው ላስተናግድ። ታንክ ዩ
አጥናስተልኝ። እኔ ጥያቄም አይደለም ሪሊ መልእክት ለመላክ ነው ለኢትዮጵያ በተለይ እርሶ ላሉበት ለአዲስ አበባ ህዝብ የኛን መልእክት እንዲነግሩልን ለማሳሰብ ነው። አንደኛ እኛ እዚህ በዚህ በዲያስፖራ ያለነው በሙሉ ከኢንጂነር ኃይሉ ጎን የምንቆም መሆናችንን በአብዛኛዎቹ ጥቂቶች ከኛ መሃል በእርግጥ አብረዋቸው የሚሄዱ መሆኑን ይህንን ለኢትዮጵያ ሕዝብ እዚያ እንዲያስረዱልን ለአዲስ አበባ ሕዝብም እንዲያስረዱልን ነው። በሁለተኛ ደረጃ እነዚህ አሁን አንጃ ወጥተዋል ማለት ነው። በኢትዮጵያ ውስጥ ከቅንጅት እንደ ቅንጅት አንቆጥራቸውም፣ እንደ አንጃ ነው የምንቆጥራቸው። የተያዙትም ከወያኔ ጋር መደራደር ስለሆነ ከእኛ ጋር አይደሉም። ስለዚህ አሁን እነሱ የተያያዙት ኢትዮጵያ ውስጥም አዲስ አበባ ውስጥ የፕሮፓጋንዳ ስራ ቀጥሎ ወደ ድርጅታዊ ስራ ስለሚሄድ እኔ የማሳስበው ለእርሶ በተቻለ መጠን እንደገና ሪግሩፕ አድርጋችሁ የማደራጀቱን ስራ እንድትሰሩ አደራ ለማለት ነው። ይህንኑ ለመናገር ነው። አመሰግናለሁኝ ለማሳጠር።
እሺ፣ ጀሲ ወንድማችን ቀጥል ጥያቄህን። የመጨረሻ እንግዲህ አሁን ከጆሲ እንሰናበታለን። ታንክ ዩ።
በጣም አመሰግናለሁ ይዛን። አቶ ታዲዮስ ምናልባት ብዙ ያለ ቁም ነገሮችን አስጨብጠውናል፣ ግን በተወሰኑ ነጥቦች ላይ ችግር አለብኝ እኔ። አንደኛ የሊቀመንበርነት፣ የምክትል ሊቀመንበርነት፣ የተቀዳሚ ምክትል ሊቀመንበርነትና የጸሐፊነቱን ቦታ አራቱ ፓርቲዎች እንዲይዙ የተደረገ ስምምነት ነው ቅንጅቱ ሲቋቋም። በዛም መሰረት በሲኒየሪቲ ቢሆን ኖሮ ዶክተር ብርሃኑ ነጋ ምክትል ሊቀመንበር ይሆን ነበረ ኢንስቴድ ኦፍ ብርቱካን ሚደቅሳ ሲሉ፣ ከኢዴልም በኩል ዘ ሲኒየር ፐርሰን ወዝ ዶክተር አለማየሁ ኖት ኢዩኤል። ኢዩኤልን እንዲመረጥ ያደረጉት ያውቃሉ እርስዎም ቀስተ ደመናዎች ናቸው። ሶ ያም ፋላሲ ሊስተካከል ይገባል። በሌላ በኩል የአዲስ አበባ መስተዳድርን በተመለከተ እነ ብርሃኑ ነጋ ቅንጅቱ ነው የአዲስ አበባ መስተዳድርን ያሸነፈው። የአዲስ አበባ መስተዳድር ከቅንጅቱ የፖለቲካ አመራር ሊሰጠው አይገባም ብለው አርጊው ያደርጉ እንደነበረም ያውቃሉ። ቅንጅትን ያሸነፈው አዲስ አበባ የአዲስ አበባን ከተማ ያሸነፈው ቅንጅት ነው። ቅንጅቱ በአዲስ አበባ መስተዳድር በቅንጅቱ ሊደርሺፕ ውስጥ የነበረ ነው። እነ ብርሃኑ ያኔ ይሄንን ሲያደርጉ የዛሬውን አካሄዳቸውን ስሌት ውስጥ አስገብተው ነው። እና አንዳንድ ጊዜ የምንናገረው ነገር ኮንሲስተንሲ ይኖረው። እናንተም ጋር ችግር አለ። ወጣችሁ በድፍረት መናገር አልቻላችሁም። ሁለት ስህተቶች ደግሞ አንድ ትክክል አይሆንም። በቅንጅቱ ውስጥ ከምስረታው ጀምሮ የነበሩ ችግሮች ላይ የጠራና ግልጽ የሆነ አቋም ሊኖራችሁ ይገባል። የተሳሳታችኋቸውን ስህተቶች ነበሩ ብላችሁ አምናችሁ ወጣችሁ መናገር መቻል አለባችሁ። አለያ እናንተም ተጠያቂዎች ትሆናላችሁ። ይህን ለማለት ነው። አመሰግናለሁ።
እሺ፣ ቀጥሉ አቶ ታዲያስ።
እሺ፣ ትክክል ነው። አንድ ፓርቲ ፍጹም ነው ማለት አይቻልም፣ ችግር የለበትም ማለትም አይቻልም። ነገር ግን ያ ችግር በውይይትና በንግግር መፈታት አለበት። ያም ማለት ምን ማለት ነው? የፓርቲውን የውስጥ ችግሮች አደባባይ እንዲወጡ ሳናደርግ ተመካክረን ተነጋግረን ተሰባስበን መፍታት አለብን ማለት ነው። ይህ ማለት ፓርቲ ውስጥ ችግር ሊኖር ይችላል። የሀሳብ ልዩነቶች ሊኖሩ ይችላሉ። የሀሳብ ግጭቶች ሊኖሩ ይችላሉ። እነዚህ በደረጃቸው ዝቅ ያሉ ሊሆኑ ይችላሉ፣ ከፍ ያሉም ሊሆኑ ይችላሉ። ግን ለመፍታት ከተፈለገ በውይይት ሊፈቱ ይችላሉ እና ችግር የለበትም ማለት አይደለም። ሰው ፍጹም አይደለም። እንኳንስ በአንድ ፓርቲ ውስጥ ቀርቶ በቤተሰብ ውስጥም እኮ ችግሮች አሉ፣ የአመለካከት ልዩነቶች አሉ እና ችግር መኖሩን እኛም አንክድን። ነገር ያ ችግር በጥረት በስራ በትግል እየተፈታ ወደፊት መገስገስ አለብን። መልሰን ያንን ችግር አጉልተን መልሰን ፓርቲያችንን መቅደል፣ መልሰን ህዝባችንን ማሳፈር፣ መልሰን ወገናችን አንገቱን እንዲደፋ ማድረግ የለብንም ማለታችን ነው። በዚህ በኩል አሁን ጌታ የሰጡትን አስተያየት አንዳንድ ኢትዮጵያዊነትን እንደሚያራምድ ዜጋ በአክብሮ ተቀብያለሁ። ችግር አለ። ችግርን በሰላማዊ መንገድ በውይይት መፍታት ነበረብን። በሰለጠነ አካሄድ፣ በበሳል አካሄድ፣ በበሳል አረማመድ፣ በበሳል አስተሳሰብ ማለቴ ነው። ትክክል መልሼ እንደሆነ አመሰግናለሁ።
እሺ በእውነት ጥያቄዎችን በሚገባ መልሰውልናል። የሚገባውን ነገር አስጨብጠውናል። በጣም ብዙ ኢትዮጵያኖች አበባዎችን እግዚአብሔር ይስጥልን የተለያዩ ጽሁፎችን ከእናንተ ጋር ነን ያለነው። በርቱ እንበርታ፣ ሁልጊዜ አትጥፉብን እኛም አንጠፋም እንገናኛለን የሚል ነው። እንግዲህ በዲያስፖራ በራሳችን ስም እኛም ለእርሶ እናመሰግናለን። ዲያስፖራ ምን ጊዜም ቢሆን የኢትዮጵያ ልጆች በተለይ በእንደዚህ አይነት ነገር እየፈላለገ ሁልጊዜ ከህዝቡ ጋር ለማገናኘት እውነተኛ ኢንፎርሜሽን ከባለቤቱ ከቪያቪያ ሳይሆን ከባለቤቱ ለማምጣት ከእናንተ ጋር ለመወያየት ያሉ ችግሮችን በጋራ ሆነን አገራችንን የምናግዝበትን መሞከር ከዛ አልፎም ተርፎ የሚመጡትን ከህብረተሰቡ የሚገኘውን አስተያየት፣ አመለካከት፣ ጥንካሬ፣ ድካም የተለያዩ አይነት ነገሮችን በጋራ እየተጋገዝን በሀገራችን ላይ በደረሰው መከራና ችግር ላይ እነዚህ ነገሮች በሙሉ ሁላችንም እንድንሳተፍ ዲያስፖራ እየጠየቀ እርሶንም በኢትዮጵያ ህዝብ ስም እንዲሁም ደግሞ በራሴ በዲያስፖራ እና እንዲሁም በዲያስፖራ አድሚኖች ወይም ደግሞ እዚህ ባሉ ኢትዮጵያኖች ታዳሚዎች በሙሉ መቼም የከበረ ሰላምታ እናቀርባለን። ሌላ ጊዜ እንግዲህ በሌላ ዝግጅት እስከምንገናኝ ድረስ እናንተም እንደ ዲያስፖራ የምናሳስበው ነገር ቢኖር አቶ ታዲዮስ እርሶ መቼም የኢትዮጵያን ህዝብ መከራ፣ ችግር፣ ስቃይ ያውቁታል። ይሄ እያንዳንዱ ኢትዮጵያዊ የሚያውቀው ጉዳይ ነው። በሀገራችን ዛሬ በአመት ልብሱን የማይቀይር ወገናችን፣ አፈር እየራሰ የሚኖር ወገናችን፣ ህጻናቶች የሚበሉት አጥተው ታመው በየቦታው ላይ ወድቀው እየለመኑ ዛሬ ቁርሱን በልቶ ምሳውን ራቱን የማይበላ ምሳ ራቱንም ቁርሱን ብቻ ሳይሆን ጠቅላላ በረሀብ ብቻ በየመንገዱ ላይ እየወደቀ ያለ ህዝባችን እንዳለ በውጭ የተሰደድን ኢትዮጵያን እናውቃለን። መቼም በውጭ የተሰደድን ኢትዮጵያውያን ለእናንተም ሆነ ለኢትዮጵያ አስተዋጽኦ ልናደርግ የምንችለው ምንድን ነው ቢባል ትንሽ ነገር ነች። ያቺ ምንድን ነው? በተለይ እናንተ በውጭ ያለውን ህዝብ እንደው ሀሳብ ከመጣል እዛው ከህዝባችሁ ጋር መከራችሁንና ስቃያችሁን አይታችሁ ለዛ ህዝብ አንድ ነገር ልታመጡለት የምትችሉት እናንተ ናችሁና ጥንካሬ ሀገር ውስጥ እንዲሆን ዲያስፖራ ዲስከሽን ፎርም ያሳስባል። ይሄ በጣም በተለይ በአሁኑ ሰዓት ህዝቡ አገር ውስጥ ከመኖር አገሩን ከማልማት አገሩን እዛው ሆኖ ተምሮ ከመስራት ይልቅ ወደ ውጪ የሚሰደደው ህዝብ በጣም ብዙ ነውና ይሄ የሚገታበትን ነገር በተቻለ አቅም እንድትሞክሩ እንደማሳሰቢያ እንሰጣለን። በተለይ ወጣቱ ከሀገር የበለጠ ጥሩ ነገር የለምና ማማር በሀገር ነው፣ ማጌጥ በሀገር ነው፣ መማር በሀገር ነው፣ መስራት በሀገር ነውና የኢትዮጵያ ልጆች እንዲህ አይነቱን ነገር ከስደት ይልቅ አገራቸው ላይ በተሻለ መንገድ እንዲኖሩ ጥረት ማድረግ የዲያስፖራ ዲስከሽን ፎርም ያሳስባል። ከዚህ በመቀጠል በተለይ በአሁንም በድጋሜ ልናሳስብና ልንናገር የምንፈልገው አሁንም ቢሆን በአገር ውስጥ ያለው የቅንጅት አመራርና እንዲሁም ቅንጅትን የሚወዱ አንድ ሆነው በጋራ ልዩነታቸውን ወደ ጎን አስወግደው ኢትዮጵያና ኢትዮጵያውያንን ጥማት እንዲወጡ ማሳሰቢያ እናቀርባለን። ከዛ በተረፈ ግን የምታዩትን ነገር አትደብቁት፣ አውጡት። ምክንያቱም ከወጣ ይታከማል፣ ከተደበቀ ግን ሁልጊዜ እየታሸ ይኖራልና ውጭም ያለ ነው። እናንተን በመከፋፈል ከእናንተ ጥቅም በማግኘት ወይም ሌላ ነገር ሳይሆን እውነቱ እንዳትጎዱ ለኢትዮጵያ የቆመ ከጎናችሁ እንቆማለን። ሌላ ጊዜ በሌላ ዝግጅት እስከምንገናኝ ድረስ የኢትዮጵያ አምላክ ሁላችን በጋራ ይጠብቀን። ድል የኢትዮጵያ ሕዝብ ይሆናል። የቅንጅት አመራር በኢንጂነር ኃይሉ ሻውል ይመራል። እኛም እንደግፋለን። የሕዝብ ተመራጭ ናቸውና ለእሳቸውም ጤና ሰላም እንዲሰጥልን እኛ በውጭ የምንኖር ኢትዮጵያኖች እንገልጻለን፣ ምኞታችንም እናስረዳለን። ከዚህ በተረፈ በተለይ አሁንም እሳቸው ሲመጡ ለመወሰን እየተዘጋጃችሁ ያላችሁትን በሙሉ ተስፋ እንደግፋለን። እኛ የምንደግፈውን ያህል ደግሞ የተወሰኑም የሚቃወሙ ሊኖሩ ይችላሉ። ምክንያቱም እነዚህን የሚቃወሙት እነማን ናቸው የሚለውን ደግሞ የኢትዮጵያ ህዝብ በሙሉ እንዳያቸው ምናልባት በመቃወም ወይም ደግሞ ኢንጂነር ኃይሉ ሻውልን ባለመደገፍ በብዛትም ሊበልጡ ይችላሉ። ይበልጣሉ ማለት አይደለም፣ ግንዛቤ ውስጥ እንዲያስገቡት ነው። ነገር ግን መብለጣቸው ከየት የመጡ ናቸው? ምንድን ናቸው? መሰረታቸው፣ ሂሳባቸው፣ ድርጊታቸው? ምክንያቱም ኢትዮጵያን የሚያጠፉ ጠላቶቿ በጣም ብዙ ስለሆኑ ኢንጂነር ኃይሉ ሻውልንም የሚቃወሙ ብዙ ሊሆኑ ይችላሉ። ይህን መቼም በታሪክ አኳያ እርሶ ስለሚያውቁት እኔ ልነግሮት አልችልም። ና በተለያዩ በሚዲያ በፎቶግራፍ በሆይታ አይታችሁ ሌላ ነገር እንዳይመስላችሁ ና የሚሞተውም የሚራበውም እዛው ነው ና ህዝባችን መሀል ሰላም እንዲመጣ እንድታሳስቡልን እንፈልጋለን። አመሰግናለሁ። አቶ ታይንቱ እስቲ በዚህ ላይ አስተያየት መስጠትም ይችላሉ።
ኦኬ፣ በጣም አመሰግናለሁ። እኔም ለሁለት ተከታታይ ቀናት በዚህ ሰዓት ባደረግነው ውይይት ለኔም ሞራል የሚሰጥ ለእናንተም በመጠኑም ቢሆን መጠነኛ በሚያውቁት ላይ ተጨማሪ ግንዛቤ የሚያስጨብጥ ሀሳብ ለማካፈል በመቻለ በጣም ደስ ብሎኛል። የኔ ታዳሚዎችን የኔ አድማጮችን ልዩ ልዩ ጥያቄዎችን አንስተው ስለጠየቁ በጣም ደክቻለሁ። ያቀረባችሁትን በተለይ ወንድሜ አቶ ይዛና ያቀረብከው ማሳሰቢያ በዲያስፖራስን በጣም ገንቢና በጣም ሆኖ አግኝቼዋለሁ። ለመንሳት ይወዳለሁ። ትውልድ ያልፋል፣ ትውልድ ይተካል፣ ትውልድ ጅረት ነው፣ ሌላ ትውልድ ይመጣል። እኛ በዛሬው ትውልድ ውስጥ በህይወት የምንገኝ ሰዎች በጋራ ሆነን እቺን ሀገር ለማንሳት ሳንራራቅ እናንተ ውጭ ሀገርም ብትሆኑ በሀሳብ በመንፈስ ከኛ ጋር ሆናችሁ በጋራ ይህንን ህዝብ ለመርዳትና ለመጪው ትውልድ የተሻለች ኢትዮጵያን ትተን ለማለፍ በቁርጠኝነት መነሳት ዛሬ ነው፣ አሁን ነው። ሁላችንም በያለንበት እንበርታ። በርቱ፣ ተበራቱ፣ ሁላችንም እንበርታ። ድል የኢትዮጵያ ህዝብ ነው። እግዚአብሔር እናንተንም በያላችሁበት ይጠብቃችሁ፣ የኢትዮጵያን እድገትና ብልጽግና ለማየት ያብቃችሁ። ይህ መልእክቴ በውጭ ሀገር ያሉትን የዲያስፖራ አባል ሁሉ እፈልጋለሁ። እግዚአብሔር ሁሉንም ይጠብቀን፣ ታላቅ ወኔና ብርታት ይስጠን። አቀረብክልኝ ቃለ መጠይቅ ያለኝን አክብሮትና አድናቆት እገልጽልሃለሁ። በሰላም ያገናኘን። ደህና ሁኑ፣ እኛም እዚሁ ደህና እንሁን። ደህና ሰንብቱ፣ ደህና ሁኑ እላለሁ።
አሜን። እኛም እናመሰግናለን። እግዚአብሔር ከእርሶ ጋር ይሁን። ደህና አደሩ።
አሜን።
እሺ ወገኖቼ፣ እንግዲህ በተለይ እዚህ ያለን ኢትዮጵያውያን እንደምታዩት እንደምትረዱት የቻልነውን ያህል እያደረግን ነው። መቼም እርግጠኛ ነኝ ሁላችሁም የምትፈልጉትን ወይም ፍላጎታችሁ በትንሹም ቢሆን ያሟላን ይመስለኛል። ትልቁ ነገር ምንድን ነው? ይሄ ሁሉ የሚያደርገን ፍላጎታችን ምንድን ነው? ዛሬ በኢትዮጵያን ላይ ወይም ደግሞ አንድነት በሚፈልጉ ኃይሎች ላይ የሚረባረቡ ኃይሎችን አትሊስት በሚገባ ነገር መልስ እየሰጠን ያለንበት ሰዓት ስለሆነ እንደዚህ አይነቱን ነገር ልናየውና ልንገነዘብ ይገባል ብዬ አሳስባለሁ። ከዛ በተረፈ ወደዚህ መድረክ ላይ መጣችሁ ብዙ እንደው የማይረባ የማይነከስ የማይታይ ነገር የምትነካኩ ሰዎች ትክክል አይደለም ያላችሁትና ከእንደዚህ አይነት ከተበላሽ አመለካከታችሁ ታቅባችሁ በተቻለ አቅም ወደ ኢትዮጵያዊነት ጨዋነት ተመልሳችሁ ብትቆሙ ለእናንተም ይጠቅማል፣ ለእኛም ይጠቅማል። ከዛ ውጭ ግን ሆያ ሆዬ ወይም ደግሞ ኢፒአርዴፍ ወይም ደግሞ ኦኤልኤፍ ወይም ደግሞ ሻቢያ ወይም ደግሞ ይሄ በማለት የሚጠቅም ነገር አይመስለኝም። እና ጉድኳሳ ኢፒአርዴፍ ያልከውን ነገር በሙሉ ጥሩ ነው እንግዲህ ሀሳብ ከሆነ ወይም ደግሞ አንተ እንደዛ አይነት አምልኮ ካለ ያ ያንተ ፈቃድ ነው፣ ምንም ችግር የለውም። ዛሬ ካድሬዎቹ እንደኔ ተደብቀው ሳይሆን በገሃድ እኛ የኢፒአርዴፍ ካድሬዎች ነን እያሉ ስላሉ እንደው ልብህን ወደዛ አድርገህ እንደው ከነሱ ጋር ብትነጋገር የበለጠ ልትገባም ከፈለክ እነሱ ሊያስገቡ ይችላሉና አቅሙ ስለሌለኝ ወደ እነሱ ገባ ብለህ መልስና ሌላ ነገር ብታደርጋቸው የተሻለ ነው ለማለት ነው። ምክንያቱም እኛ ጋር ደሞዝ የለም፣ እኛ ጋር ደሞ ምልጃም የለም። እኛ ኢንተረስት የሚያደርገን የኢትዮጵያ ጉዳይ ነው። እኛ ፍላጎታችን ኢትዮጵያና ኢትዮጵያዊነትን አንድ ማድረግ ነው። በጉልበተኞች ላይ ደግሞ ቆመን የቻልነውን አቅማችንን መነጋገር ነውና ከዚህ ውጪ እዚህ ዲያስፖራ ላይ መጥቶ አንዴ ውያኔ፣ አንዴ ኦኤልኤፍ፣ አንዴ ሻቢያ የሚለው ጠብ የሚል ማር የለምና አንተ ፍላጎት ከሆነ ልብህን ያበርታው። ምክንያቱም ሁልጊዜ እያባነነ የሚኖረው ካድሬነት ነው ወይም ደግሞ የካድሬ ቋንቋ ነውና ይሄን የካድሬ ቋንቋ ምናልባት አንተ ራስህ አስተካክለው ብትናገር የተሻለ ይመስለኛል። እኛ እንኳ ያ አይደለም የሀገር ፍላጎት እንጂ ያለን ኢቭን እንኳ በፖለቲካው እውቀት እንኳ ብዙ ችሎታ የለን። እንደምታየው ደግሞ እንደው በፕሮፌሰርነት ወይም ደግሞ አንተ በምታመልከው ወይም በፒኤችዲ ወይም በሌላ ነገርም የገፋን አይደለንምና ያለነው ኢትዮጵያኖች ነን። እዛ ኮምፕሌክስ ላይ አልገባንም። ስለዚህ እንዲህ አይነቱን ነገር በተቻለ አቅም ራስን ብታሳክመው የተሻለ ይመስለኛል። ድል ለኢትዮጵያኖች፣ እንበርታ። ሌላም እንግዳ እንግዲህ ይኖረናል። አመሰግናለሁ። ታንኪዩ።